Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ከአሜሪካ ድምጽ የጋቢና መሰናዶ ተጀመረ። በምሽቱ ቆይታችን ከሚደመጡት መካከል
ርማት ሊደረግ እንደሚገባው እና ሊገመገምም እንደሚገባው ለኮንፈረንሰኛው አረጋግጠዋል።
የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ ንጉሱ ጥላሁን ናቸው። ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ክልል ፕሬዚደንት የተናገሩት አወዛጋቢ ንግግር ሊታረም እንደሚገባ ማሳሰባቸው ተሰምቷል። በምሽቱ ይደመጣል።
የላንቃና የከንፈር መስፈን ጥቅም አለ። ለነሱም የቃላት ቴራፒዎች ይሰጣቸዋል።
የንግግር ክልና የቋንቋ ችግር ላለባቸው ህፃናት ሐኪም የሆነችውን ማህሌት አዘነን የሰማናት የምሽት እንግዳችን ናት። ሌሎች ጉዳዮችም ተካተዋል። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኝናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። ሙዱግ በተባለው የሶማሊያ ማዕከላዊ ክልል በአልሻባብና በታጠቁ ነዋሪዎች መካከል በተካሄደ ግጭት ቢያንስ 10 ሰዎች ሞተው 5 እንደቆሰሉ ተዘግቧል። ውጊያው ዛሬ የተጀመረው በከባድ የታጠቁ የአልሻባብ አማጽያን የሻቤሎ መንደር ነዋሪዎችን ግብር ለማስከፈል በመከሩበት ወቅት ነው ተብሏል። አማጽያኑ ከፊሉን ክልል እንደሚቆጣጠሩም ተገልጿል። ቦታው የሶማሊያ 21ኛ ክፍለ ብሔራዊ ወታደራዊ ኃይል ከሚገኝበት 20 ኪሎ ሜትርም ይርቃል። መጀመሪያ ላይ በከባድ የታጠቁ የአልሻባብ ተዋጊዎች በመንደራችን በኩል ለማለፍ ጠየቁን፣ በኋላ ላይ መንደሮቹን ለመያዝ እንደፈለጉ ተረተን ገጠምናቸው ሲሉ የመንደሩ ኃላፊ መሐመድ ኢብራሂም ለአሜሪካ ድምጽ ተናግረዋል። በውጊያው 8 የመንደሩ ነዋሪዎችና የተወሰኑ የአልሻባብ አማጽያን መገደላቸውን የመንደሩ ኃላፊ አክለው አስታውቀዋል። ማሊ ውስጥ ፕሬዝዳንት ኢብራሂም ቦባካር ኬይታን ለመቃወም በተካሄደው የሶስት ቀናት መነሳሳት 11 ሰዎች መገደላቸው ታውቋል። የፖለቲካ ተቃዋሚዎች ተቃውሞ ማካሄዱን ትተው ድርድር ውስጥ እንዲገቡ ማሊን አስመልክቶ ዋናው ዓለም አቀፍ ተደራዳሪ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ጉድላክ ጆናታን ጥሪ አቀርበዋል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ልዑክ ትላንት ሳይታሰብ ማሊ ሄደው በመዲናይቱ ባማኮ ለጋዜጠኞች በሰጡት መግለጫ በተቃውሞ ሰልፎች ችግር አይፈታም፣ ቀውሱ መፍትሄ የሚያገኘው በመነጋገር ነው ብለዋል። የተቃውሞ ማነሳሳትን ማበረታታት ወጣቶች አደጋ ላይ እንዲወድቁ ማድረግም ይሆናል፣ በሂደቱም የሰዎች ህይወት ሊጠፋ ይችላል ሲሉም አክለዋል። የኢኳስ ልዑክ ይህን ተማጽኖ ያቀረቡት የሰኔ 5 ንቅናቄ የሚል መጠሪያ ያለው ተቃዋሚ ቡድን ኢኳስ ያቀረበውን ሐሳብ አልቀበልም በማለት ዛሬ አዲስ ተቃውሞ ለማካሄድ በዛተበት ወቅት ነው። ተቃውሞ የተነሳው በሀገሪቱ ባለው የኢኮኖሚ ድቀት፣ መንግስት ውስጥ አለ በሚባለው ሙስናና ጂሃዳውያኑ ባካሄዱት ጭካኔ የተሞላበት ግጭት ምክንያትም ነው ተብሏል። ዓለም አቀፉ የኮሮና ወረርሽኝ በስፖርቱ ዓለምም ጫና ማሳደሩን ቀጥሏል። ሁለት አበይት ዩናይትድ ስቴትስ የኮሌጅ አትሌቲክስ ጉባኤዎች በዘልማድ በበልግ ወይም በቀጣዮቹ ወራት የሚካሄደውን የኳስ ጨዋታዎች እንዲተላለፉ ወስነዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አትሌቶቹ ጠንካራና ወጣቶች በመሆናቸው ቫይረሱን የመታገል አቅም አላቸው በማለት ጨዋታው በተለመደ ጊዜ እንዲካሄድ ሲገፋፉ ቆይተዋል። የብሔራዊ የባስኬትቦልና የብሔራዊ የሆኪ ሊጎች በወረርሽኙ ምክንያት የውድድር ጨዋታቸውን በተማከሉ ቦታዎች ለማካሄድ ተገደዋል። በርካታ የቤዝቦል ሊግ ተጫዋቾችም በኮቪድ-19 ስለተያዙ ብዙ የውድድር ጊዜ ለማስተላለፍ ግድ ሆኖባቸዋል። ወደ ኮቪድ-19 ክትባት ስናመራ ደግሞ 100 ሚሊዮን የሚሆኑ የኮቪድ-19 ክትባቶች ተመርተው እንዲቀርቡ የሀገሪቱ ፌዴራል መንግስታትና በአንድ ዩናይትድ ስቴትስ የባዮቴክኖሎጂ ኩባንያ መካከል ስምምነት መደረጉን ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት አስታውቀዋል። ክትባቱን ለማምረት የተዋዋለው ሞደርና ኩባንያ በክትባቱ ላይ የፍተሻ ሙከራ እያካሄደ መሆኑን ሲዘግብ ቆይቷል። ኩባንያው የክትባቱን መድኃኒት የሰራው ከብሔራዊ የአለርጂና የተላላፊ በሽታዎች ተቋም ጋር በመተባበር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ ለአንድ ሳምንት ያህል በማዕከላዊ አውሮፓ በሚያካሂዱት ጉብኝት ዛሬ ከቼክ ጠቅላይ ሚኒስትር አንድሬጅ ባቢስ ጋር በፕራግ ተገናኝተው እንደሚነጋገሩ ተዘግቧል። ፓምፒዮና ጠቅላይ ሚኒስትር ባቢስ ለኒውክሌር ኤነርጂ ትብብር እንደሚነጋገሩም ታውቋል። በማዕከላዊና በምስራቅ አውሮፓ መካከል ግንኙነትን በማጠናከር በመሰረተ ልማት፣ በኃይል አቅርቦትና በዲጂታል ስለመተሳሰር ጥሎችም እንደሚነጋገሩ ተገልጿል። አድማጮች ለሰዓት ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። ስርጭታችን በመደበኞቹ የራዲዮ ሞገድ መገናኛዎችና በድረገጻችን ላይ በቀጥታ እየተላለፈ ይገኛል። የዚህ ስርጭት ቅጂ በፌስቡክ ገጻችን ላይ ይቀመጣል። ወደ ቀዳሚው ጉዳይ እንሻገር። ከስምንት ወራት በፊት እንደተናገሩት የተገለጸውና ሰሞኑን ይፋ የተደረገው የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ አስተያየት ስህተት መሆኑንና ሊገመገም እንደሚገባው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ቃል አቀባያቸው አስታውቀዋል። የጠቅላይ ሚኒስትሩ የፕሬስ ክፍል ኃላፊ በተለይ ለአሜሪካ ድምጽ እንደገለጹት ጠቅላይ ሚኒስትሩ ማረጋገጫውን የሰጡት ለአማራ ብልጽግና ፓርቲ ስብሰባ ተሳታፊዎች በሰጡት ማብራሪያ ነው። አስቴር ምስጋናው ዝርዝሩን ታሰማናለች።
ጠቅላይ ሚኒስትር አብይ አህመድ ወደ ባህር ዳር የመጡበት ጊዜ ባለፉት 3 ቀናት ሲካሄድ ከቆየው የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ጊዜ ጋር ተገጣጥሟል። ጠቅላይ ሚኒስትሩ በዚሁ የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ፕሮግራም ላይ መገኘታቸውንና ማብራሪያ መስጠታቸውን ደግሞ ቃል አቀባያቸው ለአሜሪካ ድምጽ አረጋግጠዋል። የጠቅላይ ሚኒስትሩ የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለቪኦኤ እንደተናገሩት ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል ሰሞኑን በማህበራዊ ሚዲያና በሌሎችም የመገናኛ ብዙሃን ትኩረት ስቦ የሰነበተው ጉዳይ ይገኝበታል። ይህ ወቅታዊ ጉዳይ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከስምንት ወራት በፊት ተናገሩት የተባለውና ሰሞኑን ይፋ የተደረገው የፖለቲካ አስተያየት ነው። አቶ ንጉሱ ጥላሁን እንደሚሉት ጠቅላይ ሚኒስትሩ በዚህ ርዕሰ ጉዳይ ላይ ለተሰብሳቢዎቹ ማብራሪያ ሰጥተዋል።
ክቡር ጠቅላይ ሚኒስትሩም በኮንፈረንሰኛው ይሄ ጉዳይ ተነስቶላቸዋል። ይሄንን በተመለከተ ሀሳቡ ትክክል እንዳልሆነ የተላለፈው መልእክትም በይዘቱም በውጤቱም ትክክል እንዳልሆነ ሊታረም እርማት ሊደረግ እንደሚገባው እና ሊገመገምም እንደሚገባው ለተሰብሳቢዎቹ ለኮንፈረንሰኛው አረጋግጠዋል፣ ምላሽም ሰጥተዋል። ስለዚህ ይሄን ጉዳይ እኛ ምናየው የትኛውም ማድረጉት የትኛውም ንግግር የትኛውም ማመራር ከኢትዮጵያና ከኢትዮጵያውያን በላይ አይሆንም። ከኢትዮጵያና ከኢትዮጵያውያን በላይ ኢትዮጵያንና ኢትዮጵያውያንን እንደተጠበቀ እየገነባን ኢትዮጵያን እያሻገርን በውስጣችን ደግሞ የሚታዩ እንከኖችን እያረምን እንሄዳለን የሚል የጋራ ስምምነት ላይ ነው የተደረሰው። ትክክለኛውም አቋም ይሄ ነው። ሀገር የምናስቀጥለው በየዳገቱ እያረፍን አይደለም፣ በየእንቅፋቱ እየወደቅን አይደለም። እንቅፋት እያነሳን ከውስጣችንም ከውጭም እንቅፋትን እያነሳን ነው ሀገር የምናስቀጥል የሚል መርህ ነው ይዘን እየሄድን ያለ ነው እና ሰው የሰራውንም ስራ ሊበረታታ የሚገባውንም በርታያል፣ ያጠፋውንም ደግሞ ተው አቁም እያል እንሄዳለን።
በአማራ ብልጽግና ፓርቲ ስብሰባ ላይም ቢሆን ጉዳዩ በሰፊው ውይይት እንደተደረገበት ነው አቶ ንጉሱ ያብራሩት።
በአቶ ሽመልስ ንግግር ላይ በመሰረታዊነቱ በንግግሩ የተጠቀሱት ነጥቦች አንቺም ያነሳሻቸው ያላነሳሻቸውም ሌሎች ነጥቦች ስህተት ናቸው፣ ትክክልም አይደሉም፣ ሊታረሙም ይገባል፣ ትግልም ይደረግባቸዋል። በመጀመሪያ ደረጃ የእሳቸው ንግግር ተደርጓል በተባለ በስምንት ወር ውስጥ ከስምንት ወር ቆይታ በኋላ አሁን ብልጽግና ፓርቲ በኮንፈረንስ በሚያካሄድበት ጊዜ በባህር ዳርም በአዲስ አበባም ኦሮሚያም ብልጽግና ቅርንጫፍ የአማራም ውይይት በምናደርግበት ግምገማ በምናደርግበት ጊዜ ቁልፍ አጀንዳዎች ላይ በምንነጋገርበትና ውሳኔዎች በሚወሰኑበት ጊዜ እሳቸው ባነሱት ነገር ራሳቸው የሚገመገሙበትና ማብራሪያም የሚሰጡበት ተጠያቂነትም ካለ ተጠያቂነት የሚሰፍንበት መሆኑ እንደተጠበቀ ሆኖ ግን ዋናው ዓላማው ላይ ነው ያተኮርነው እኛ። ዋናው ዓላማው ኦሮሞንና አማራን ማባላት ነው፣ ኦሮሞንና አማራን በማባላት በማጣላት በማናከስ አድርጎ ኢትዮጵያን ማፍረስ ነው። ይሄንን ለማድረግ ደግሞ የመጀመሪያው ቁልፉ በአማራ ውስጥ ብጥብጥና ቀውስ ማንሳት ነው። ይሄ ብጥብጥና ቀውስ ወደ ህዝብ ሄዶ ህዝብ የሚጋጨው ግጭት ወደ ሀገር ሄዶ አገሬ ማፍረስ ነው። ስለዚህ አሁን የምንገኝበት ወቅት በእጅጉ ጥንቃቄ የሚጠይቅ ነው። አንዳንድ ወገኖች ይሄንኑ መረጃ ሰጥተው ለኛው አመራሮች አድርሰው ለሚዲያ አድርሰው ምን ተሰራላችሁ ብለው ደግሞ ይከሰከሳሉ። የበሰለና የሰከነ አስተያየት ሲሰጥ ደግሞ አሁንም ይሄንን ሳይሆን የሚፈልጉትን ታራ ዘለፋና ስድብና ግጭት ውስጥ እንዲገባ ይቆሰቁሳሉ። ይሄ አይሆንም። ይሄ አልፎበታል። የማጋጨት ዘመን ያለፈበት ነው። አሁን የአንድነት ዘመን ነው። በአንድነት ውስጥ የሚኖሩ ልዩነቶች ይስተካከላሉ። በመሆኑም በእኛ በኩል ውይይቱ ላይም አንኳር ቦታ ይዞ የተወያየ ነው። እያንዳንዱ ጉዳይ በሀገራችን ውስጥ እኔም ማደርገው ይሁን እኔም እናገረው ነገር ህዝብን ምን ያህል ያስቀይማል፣ ለህዝብ ምን ያህል ይመቻል፣ ግን ደግሞ ለእውነት ምን ያህል ይቀርባል ብዬ መሆን አለበት። ካልሆነ እኔ ከህዝብ በላይ አይደለሁም፣ እኔ ከሀገር በላይ አይደለሁም። የኔ ንግግር ሊስተካከል ይችላል። የሰው ህይወት ሲጠፋ ግን፣ የሀገር ሀብትና ንብረት ሲወድም ግን ጊዜ ይወስዳል፣ አይስተካከልም፣ የሰው ህይወት አይመለስም። ስለዚህ ይሄን የማዳን ጉዳይ ለምን እናተኩር?
መንግስት ህግን የማስከበር ስራዎችን በሰፊው መስራት መቀጠሉንም አቶ ንጉሱ አስረድተዋል።
በአሁኑ ሰዓት በኦሮሚያ ውስጥ የአርቲስት አጫሉን ግድያ ተከትሎ በደረሱት ማንነት ላይ የተመሰረቱ ጥቃቶች ከ9500 በላይ ተጠርጣሪዎች ለህግ የቀረቡበት፣ ከ1000 በላይ አመራሮች ላይ እርምጃ የተወሰደበት ሁኔታ እንዲኮላሽ ሌላ መልክ እንዲይዝ አሁንም ብጥብጡ እንዲነግስና ኢትዮጵያውያን በብሔርና በሃይማኖት እንዲባሉ ለማድረግ እሳት ላይ ነዳጅ የመነስነስ ስራ የመስራት ክቡር ጠቅላይ ሚኒስትሩም በማጠቃለያቸው ኢትዮጵያን መገንባት ግን ዛሬ ውጣ ውረድ ሊኖረው ይችላል እንጂ እጅግ የሚልቀውና የሚበዛው የኢትዮጵያ ህዝብ በለውጡ ተስፋ ጥሎ ደስተኛም ሆኖ የለውጡ ደጋፊ ነው። ይሄንን የለውጥ ድጋፍ ያለው ድርጅትና መንግስት ይሄንን ለውጥ በምንም መልኩ ሊያንሸራትትና ወደ ኋላ ሊቀለብስ የሚችል ሁኔታ ሊኖር እንደማይችል፣ ነገር ግን ፈተናዎቹና ተግዳሮቶቹ ደግሞ ሰፊ መሆናቸውን፣ ይሄንን ፈተናና ተግዳሮት ደግሞ ሊያልፍ የሚችለው አመራር ይሄንን አመራር የመገንባት ነው። በእነዚህ ላይ ነው አቅጣጫ ተቀምጦ ውይይቱም የተጠቃለለው ማለት ነው።
ከሰኔ 15ቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር ያቀኑት ጠቅላይ ሚኒስትር አብይ አህመድ በአማራ ብልጽግና ፓርቲ ስብሰባ ላይ ገለጻ ከማድረጋቸው በተጨማሪ የአረንጓዴ አሻራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይም ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። በመደመጥ ላይ ባሉ ዝግጅቶቻችን ላይ ሐሳብና አስተያየት ቢኖራችሁ የማህበራዊ መገናኛ አውታሮቻችንን ተጠቅማችሁ አድርሱን። በኢትዮጵያ ግማሽ በመቶ የሚጠጋው የህዝብ ቁጥር እድሜያቸው ከ30 በታች የሆኑ ወጣቶች እንደሆኑ ጥናቶች ያሳያሉ። በተለያዩ የሀገሪቱ ክልሎች የሚገኙ እነዚህ ወጣቶችም በክልልና በፌደራል ደረጃ ያሉ ተቋማዊና አስተዳደራዊ ለውጥ ለማምጣት ይታገላሉ። ላብነት ለማንሳት ፋኖ፣ ቄሮ፣ ዘርማ፣ እጀቶ፣ ፈንቅል በመባል የሚታወቁትን መጥቀስ ይቻላል። እነዚህ እንቅስቃሴዎች በአብዛኛው በሰላማዊ መንገድ ትግል የማድረግ ዓላማ እንዳላቸው ይነገራል። ይሁንና በየክልሉ ያሉ ወጣቶች በሰላማዊ መንገድ የጀመሩት ትግል በተለያዩ ጊዜያት ወደ ጥፋት ሲቀየርም ታይቷል። እነዚህ ወጣት ቡድኖች ስለሚያነሷቸው ጥያቄዎች አንድነትና ልዩነት፣ አካሄድና አደረጃጀት ኤደን ገረመው በመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር የሆኑትን አቶ በፍቃዱ ኃይሉን አነጋግራለች። አቶ በፍቃዱ የወጣት ቡድኖቹን የሚያመሳስላቸውን ነገር ከሚያብራሩበት ይጀምራል።
በካሁኑ በላይ የሚያመሳስላቸው ወጣትነታቸው ይመስለኛልና በተለይ ወጣትነታቸው ላይ ብለን ምንድነው ማስፈር የሚለው ከ5-4 ዓመት እድሜ ያላቸው 28% ያክል የሚወስ ናቸው። እነዚህ ናቸው እንግዲህ በተባበሩት መንግስታት ዴፊኒሽን ፋንድ ላይ ወጣት ነው የሚባሉት ማለት ነው። ስለዚህ ከሩብ በላይ የሆነው ህዝብ እነዚህ ወጣቶች ናቸው። በዛ ላይ አብዛኛዎቹ የአዲሱ የትምህርት ፖሊሲ ውጤትም ናቸው እነዚህ ወጣቶች። እና ምንድነው ከ10ኛ ክፍል ነው ትምህርታቸው የሚጨርሱ ወደ ቴክኒክ ትምህርት ቤት የሚሄዱ አሉ። ብዙዎቹ ወደ ቴክኒክ ቤት ውስጥ አይሄዱ። ስለዚህ ትምህርት ጨርሰዋል። ስራ ግን ይዛቸው አብዛኞቹ በጣም ገና 20 አመት እንኳን ያልሞላቸው ወጣቶች ናቸው። በተለይ አደባባይ ላይ የሚወጡት ሰልፎችን የሚመሩት 25 አመት በታች የሆኑ ናቸው እና ይሄ ነው የሚያመሳስራቸው። ስራ ይህን ብዙት አለባቸው። ከዛ በኋላ የማህበራዊ ቅጥጥራዊ የፖለቲካ ፕሌርተኞች የሚናገሩትን አጀንዳ ነው በብዛት የሚያራምዱት፣ ያንን አደባባይ የውጭለታል። ስለዚህ ዚያር ሞቢላይዝድ ወይም ንቅናቄያቸው የሚመራው በብሔርተኞቹ አለቆች ወይም ሊቃኑ ነው ማለት ነው። እነሱ እንደ ደቂቅ ልትቆጥሪያቸው ትችያለሽ ማለት ነው። የሊቃኑ ተከታይ ናቸው።
አቶ በፍቃዱ ወጣቶቹን ሌላ የሚያመሳስላቸው ነገር ወደ ትግል የሚገቡበት አላማ መሆኑን የሚያነሳሉ። እንደሳቸው አባባል በተለያዩ የፖለቲካ እንቅስቃሴዎች ውስጥ መሳተፍ ለስርዓት ወጣቶች የክብር ጥያቄም ነው ይላሉ።
የፖለቲካ ደረጃቸው እንግዲህ ፎርማል ነው። አሁን የፖለቲካ ትኩሳቱ በጣም የተዘበት ነው። ሁሉ በአደባባይ በመውጣት ይህንና ጥያቄ አስመልሳለሁ ብሎ የሚገምትበት ሰዓት ነው እና ማህበራዊ ሚዲያም በደንብ በዚህ አገልግሎት እና ስራ አጥ ወጣቶች እንደዚህ አይነት ነገር ኢንጌጅ የሚያደርጉበት አንድ የክብር ጉዳይ ነው። ከተራ ስራ አጥነት ሰፈር ያሰለችን ልዩነት የተሻለ ዋጋ የሚያስችል ስለዚህ ያው ሞቢላይዝ ተደርጓል። ሞቢላይዝ ያደረጋቸው አካል በምንም ያነሳቸው በምን እነሱ ጋር ግን ያለው መግቲኤ የማስቡ ለራሳቸው የታጋይ ልጓጋ ለመስጠት ያላቸው ፍላጎት ነው። በተለይ እዚህ የፖለቲካ ጡዘት በበዛበትና ዲስኮርሱ ታሪያ በመካበት ሰዓት ላይ እንደዚህ አይነት መስዋዕትነት በጣም ተፈላጊ ነው። ዋጋ የሚያስጠጭም ነገር ዱ ይሄ ነው ዋነኛው መክሽው። ከዛ በኋላ ፖለቲካው ደግሞ ብዙ ተቃውሞች የተወሰነ ፍሬ እያፈራ ነው። ለምሳሌ ያለፉት አመታት ተቃውሞ የመንግስት ሪፎርም አስከትሏል የሚል እምነት አለ በብዙ አምስ የሲዳማ ወጣቶች አደባባይ በወጣታቸው ተቃውሞ ማሰማታቸው ሚ በማነጻቸው ትንሽ ተሰጥቷቸዋል የሚል እምነት አለ። ሌሎቹ ዞኖች ውስጥ ተመሳሳይ
አቶ በፍቃዱ የእነዚህ ወጣት ቡድኖች ጥያቄዎች የሚቀዱት በክልሉ ካሉ የብሔር ፖለቲከኞች በመሆኑ ልዩነቶቻቸው በክልሉ እንደሚነሱት ጥያቄዎችም ይወሰናል ይላሉ።
ስለዚህ ልዩነታቸው እንግዲህ የሚወክሉት ብሔር የሚወክሉት አንተብሎ በተባለው ብሔር ውስጥ ያሉ የፖለቲካ ጥያቄዎችን ነባር የሚሆኑ አዳዲስ የፖለቲካ ጥያቄዎችን ማስተጋባታቸው ብቻ ነው። ወደ ደቡብ ክልል ስቴጅ በአሁኑ ሰዓት በተለይ የክልልነት ጥያቄ ነው የሚያነሱት ማለት ነው። እጀቶ ይባል የነበረው ሲዳ አላየ መምስል የሚባለው ወላይታ ውስጥ አለ። እንደዚሁ ዘርማ ጉራጌ ውስጥ በፊት የሚገራችን ጥያቄዎች ከመጣቸው ጀምሮ የሚንቀሳቀስ ቡድን ነበር። ስለዚህ እንደዚህ የወቅቱን ጥያቄ ከነባሩ ጥያቄ ጋር ቀላቅለው ግን ብሔርተኝነቱ በብሔሩ ውስጥ ያለው ጥያቄ የሚያስተናግዳቸው ጥያቄዎች ነው ማለት ነው።
ከብሔር ጥያቄ ልዩነቶች በዘለለም አንዳንድ ቦታዎች ላይ የአደረጃጀት ልዩነቶች እንዳሉም አቶ በፍቃዱ ይገልጻሉ። ለዚህም እንደ ምሳሌ ፋኖና ቄሮን ያነሳሉ።
ፋኖ ስሙ በጣም ነባር እድሜ ያለው ነው። ነገር ግን ቄሮ የሚባለው የወጣቶች ቡድን ተቃውሞች በተቃውሞች ኦሮሚያን በጣም ሲያጥለቀልቅ ያንን የሚመስል ፓራለል ለመፍጠር ሲሞከር ነው ፋኖ ብለው ያሉት። ግን ያኛው ይሄ የፋኖ ታሪክ የተለየ ታሪክ ነው። ይሄ ከአርበኝነት ጋር የተያያዘ የመጣ ታሪክ አለ። በጣም የተለየ ነው። አሁን ካሉት እንቅስቃሴዎች ጋር ኦሮሚያ አካባቢ ራሳቸውን እንደ ቄሮ የሚጠሩ በጣም ብዙ አሉ ማለት ነው። ብሔርተኛ አጀንዳ ያላቸውና የአንድን ብሔር ጥቅም አስጠብቃለሁ በውድሚ በግድ ያሉ ወጣቶች የሚመሩት ምቅናቄ። ሌላ ብዙ ይሄ መሰረታዊ የሚባል ልዩነት አላቸው ብዬ አላስብም። ልዩነታቸው ያው ጥያቄያቸው ይለያያል። ምክንያቱም የብሔርተኞቹ ጥያቄ ስለሚለያቸው ከዛ ነው። ለምሳሌ አዲስ አበባ ባለቤትነት ጥያቄ ብሎ ሊያነሳ አይችልም። የኤጀቶ የቄሮች ጥያቄ ይሄ ምክንያቱም የኦሮሞ ብሔርተኞች ሲያከለክሉ የነበረው ጥያቄ ነው። በተመሳሳይ የፌዴራል ቋንቋ ይሁን ኦሮምኛ ብሎ ፋኖ ያነሳል ብለን አንጠብቅ።
አቶ ወፍቃዱ እነዚህ ወጣቶች በተለያየ ጊዜ በሚያደርጓቸው ተቃውሞችና ግፊቶች ፖለቲካው ላይ ለውጥ ለማምጣት ቢችሉም በተለያየ የፖለቲካ ፓርቲዎች ተጽዕኖ ስር ከመሆን በዘለለ መሪት ላይ የወረደ ለውጥ እንዳላመጡ ተጠቅሰው ለዚህ ትልቁ ችግር ደግሞ መደበኛና ህጋዊ በሆነ ሁኔታ አለመደራጀታቸው መሆኑንም ይጠቅሳሉ።
መደራጀት ነው ወቀነኛው አላማው ግን የጠራ ጥያቄ ራሱ የጠራ ጥያቄ እንዲኖር ራሱ ትክክለኛ ኦርጋናይዜሽን መኖር አለበት። አሁን ተረታተረች ይበለው እና እነተው መካከል ያለውን በቅጡ አላስተዋልን እንዴ ነው ማሰብ። ቄሮ ፋኖ ዘርማ ወዘተ የሚባሉ ድርጅቶችን እንደውነተኛ ድርጅት ማለት ነው እነተኛ ደግሞ የፖለቲካ ሊቃኑ የፖለቲካ መደራደሪያ አቅማቸው ለማሳደግ ትልቅ አቅም ያላቸው ለማስመስል የሚመሯቸው የሆኑ በጣም የተደራጁ ድርጅቶች አሉ ይመስል ይችላል። በትርክት ነው የሚመሯቸው እንጂ ያን ያህል የተደራጀ ኢቨን ባይመዘገብም እንኳን በቅጡ የተደራጀ ኦርጋናይዜሽን የለም። ቄሮ የሚባል ኦርጋናይዜሽን የለም። ኢንፎርማል ሉዝሊ አሶሺየትድ ሶሻል ሚዲያ ላይ በተጻፈ ነገር የሚነቃነቅና በየሰፈሩ የተወሰነ እርስ በርስ ግንኙነት የኢንፎርማል ግንኙነት ያላቸው የወጣቶች ስብስብ። ስለዚህ ይሄ የወጣቶች ስብስብ ተሰብስቦ አያውቅም። በይፋ ቁጭ ብሎ መክሮ አያውቅም። ጥያቄዎች እነዚህ ናቸው፣ ስለዚህ በዚህ መልኩ መልስ ማግኘት አለብኝ ብሎ አያውቅም። ስለዚህ ጥያቄዎቻቸው ራሱ ዝም ብሎ አንዳንድ ልሂቃን አንዳንድ ጊዜ እነዚህ ናቸው ጥያቄዎቹ ስንጠየቅ እንደዚህ እንላለን ይቄሩ ጥያቄ ይሄ ነው ይላሉ እንጂ ኢቭን በአራት አመት ፕሮቴስት ውስጥ መቼም ይሄ ነው ተብሎ በይፋ በኦርጋናይዜሽን ደረጃ በጥቅቱ ተመቆበት የተጠየቀ ጥያቄ ግን ወጣቱ መሮጥ አነሰ። ወጣቱ ጭቆና በቃኝ አለ። ዳውን ወያኔ ብሎ ያወጣት እዛ የኢሬቻው ልጅት ጊዜ ሲጮህና ከዛ ሌሎች ማብረውስ ዳውን ወያኔ ሲሆን ወያኔ ውረድ ነው ብቻ ያለው ማለት ነው። ስለዚህ ወያኔ ውረድ ማለት ምን ማለት ነው ጥያቄ? ኦሮሚያ ክልል ውስጥ የሚያምስ ወጣት ወያኔ ውረድ ሲል ምን ማለት ነው? እነዛ ጥያቄዎች ግን በቅጡ አርቲክል ተደርገዋል። እያንዳንዱን ወጣት እየሰበሰብሽ መንገድ ላይ አንተ ምንድን ነው ጥያቄ? አንቺስ ምንድን ነው ጥያቄ? ምናምን እያልሽ ጠይቂያቸው ተመሳሳይ መልስ ይገኛል ብሎ ማሰቡ ራሱ የተሳሳተ ነው። ስለዚህ ኦርጋናይዜሽን የለም።
አድማጮች ካቶ በፍቃዱ ኃይሉ ጋር ያዝንላችሁ ውይይት እዚህ ላይ አላበቃ። በነገው ምሽት ይዘንላችሁ የምንመለስ ይሆናል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
በዓለም ላይ በተለያዩ ስነልቦናዊና አካላዊ ምክንያቶች ለንግግርና ቋንቋ እክል የተዳረጉ ህጻናት ቁጥር ጥቂት የሚባል አይደለም። ሌላውን ትተን የአሜሪካ ብሔራዊ የጤና ቃለ ምልልስ ጥናት ከአምስት ዓመት በፊት ይፋ እንዳደረገው ከ12 ህጻናት መካከል አንዱ ችግሩ እንደተከሰተበት ይፋ አድርጓል። ኢትዮጵያ ውስጥ የዚህ የጤና ችግርን ስፋት የሚያሳይ ጥናት እስካሁን ባይገኝም በዘርፉ የሚንቀሳቀሱ ጥቂት ሐኪሞች ግን በርካታ ህጻናት ከችግሩ ጋር እንደሚኖሩ እየጠቆሙ ነው። የንግግርና ቋንቋ ሐኪም የሆነቹ ማህሌት አዘነ ከነዚህ መካከል አንዷ ናት። በችግሩ ዙሪያ ማህበረሰባዊ ንቃት ለመፍጠር ከሰሞኑ ማህበራዊ መገናኛዎችን በመጠቀም እውቀቷን ማጋራት የጀመረችው ማህሌት ህጻናት ለንግግርና ቋንቋ ተግዳሮት የሚዳረጉበትን ምክንያትና ተያያዥ ሐሳቦችን አካፍላናለች።
ሰዎች የንግግር ወይንም የቋንቋ ችግር ተጠቂ ሊሆኑባቸው የሚችሉባቸው ምክንያቶች ለምሳሌ ህጻናት ወይም አዋቂዎች ላይ ፕራክሲያ፣ ዲሳርትሪያ ወይም የንግግር ግድፈት ሲኖር ተጠቂ ሊሆኑ ይችላሉ። ቋንቋ ላይ ደግሞ እንደ ኦቲዝም፣ አፌዣ ያሉ ነገሮች ሲከሰቱ የቋንቋ እክል ሊያጋጥማቸው ይችላል። ከዛ በተጨማሪ የመንተባተብ እክል፣ የድምጽ እክል፣ የመስማት እክል ሲኖር የመስማት እክል ላይ ደግሞ የመስሚያ መርጃ መሳሪያ ካደረጉ በኋላ እኛ ጋር ቋንቋን ለመለማመድ ይመጣሉ ማለት ነው። የላንቃና የከንፈር መሰንጠቅም አለ። ለነሱም የቃላት ቴራፒዎች ይሰጣቸዋል። ከዛ በተጨማሪ ግን እነዚህ ልጆች እንደየኬዛቸው እንደየሁኔታው የተለያዩ ምልክቶችን ሊያሳዩ ይችላሉ። ለምሳሌ ኦቲዝም ላይ ብናነሳ ኦቲዝም ላይ ተደጋጋሚ ባህሪዎችን የማሳየት፣ ቋንቋቸው ላይ የመዘግየት፣ ማህበራዊ መስተጋብራቸው ላይ የመዘግየት ነገር ሊኖር ይችላል። አንዳንዴ ትልቅ ሰው ላይ ደግሞ ስናይ ፊዚ ያጋጠማቸው ሰዎች ብዙ ጊዜ የመናገር ክላቸውን ያጣሉ። ከዛ በተጨማሪ የመጻፍ፣ የማንበብ እነዚህ ነገሮችን ያጣሉ።
የንግግርና የቋንቋ ችግር ላለባቸው ሰዎች ስለሚሰጠው ህክምና ደግሞ በጥቂቱ እናውራ። ምን አይነት የህክምና ዘዴዎች ናቸው በአሁኑ ሰዓት በስራ ላይ ያሉት?
የንግግርና ቋንቋ ችግር ላለባቸው ሰዎች የምንሰጣቸው ህክምናዎች እንደየኬዞቹ የተለያዩ ናቸው። ግን ለሁሉም ምንድነው እናደርጋው? መጀመሪያ እኛ ጋር ለሚመጣ ሰው አሰስመንት ወይም ምርመራ እናደርጋለን። ያንን አሰስመንት ካደረግን በኋላ ከዛ በኋላ ወደ ቴራፒ ነው መንገባው። ቴራፒው ብዙ ጊዜ ሊፈጅ ይችላል፣ ትንሽም ጊዜ ሊፈጅ ይችላል። እንደየኬዞቹ የተለያየ አይነት ጊዜ ነው የሚኖረን።
እንግዲህ ማህለት ስለነዚህ የጤና ችግሮች በማህበራዊ መገናኛዎች በኩል መረጃዎችን ከሚያቀብሉ ጥቂት ሰዎች መካከል አንዷ ነሽ። ይህን አገልግሎት የጀመርሽው መቼ ነው? የማህበራዊ መገናኛዎችን ለመጠቀም የመረጥሽውስ በምን ምክንያት ነው?
በማህበራዊ ሚዲያዎች የመጣሁበት ዋነኛ ምክንያቴ ኮቪድ-19 ነው። ኮቪድ-19 ከገባ በኋላ ከክላይንቶቻችን ከታካሚዎቻችን ጋር መገናኘት አልቻልንም። በዚህ ምክንያት ቤተሰብ በጣም እየተቸገረ ነው። ልጆቻቸውን መቆጣጠር ከብዷቸዋል። ከዛ በተጨማሪ ቋንቋ ላይ በጊዜ ሲሆን በጣም ጥሩ ነው። ጊዜው እያለፈ እንዳይሄድ ቶሎ ማሰራታቸው መልካም ነው። በዛ ምክንያት አንዳንድ ሰዎች በጣም ሲቸገሩ ስላየሁኝ ማህበራዊ ሚዲያ ላይ መጥቼ የተቸገረን ቤተሰብ መርዳት አለብኝ ብዬ አስቤ ነው የመጣሁት። ከዛም በኋላ ብዙ ሰዎችን አግዣለሁኝ። አሪ ሰዎች ኢትዮጵያ ውስጥ ያለው ሰው ስለነዚህ ነገሮች ግንዛቤ እንዲኖረው አስቤ ነው። ብዙ ጊዜ እንደዚህ አይነት ኬዝ ያጋጠማቸው ሰዎች ከእርግማን ጋር ያያይዙታልና ወደ ህክምና ከመሄድ ይልቅ ወደ ሃይማኖታዊ ቦታዎች መሄድን ያዘወትራሉ። ያ ግን ልክ አይደለም። ሁለቱንም አንድ ላይ ማስኬድ የምንችልበት ምክንያት አለ እና በማህበራዊ ሚዲያ ላይ ግንዛቤዎችን እየፈጠርኩ ነው። ከዛ በተጨማሪ የተቸገሩ ወላጆችን በተለይ ኮትስም ጋር የሚኖሩ ልጆች ያላቸውን ወላጆች በሁሉም ያገሪቷ ክፍል ያሉትን ወላጆች በስልክ አንዳንድ ማቴሪያሎችን እየሰጠኋቸው ቤት ውስጥ ማድረግ ያለባቸውን ነገሮች እየነገርኳቸው እነሱም ያለውን ነገር እያስረዱኝ እናስተካክላለን።
ኢትዮጵያ ውስጥ የንግግርና የቋንቋ ችግርን በተመለከተ የተለያዩ ተሳሳቱ አመለካከቶች መኖራቸው ይሰማል። መሰል አመለካከቶችን ለማቃናትና በአጠቃላይ ያለውን የህክምና አሰጣጥ ለማሻሻል ምን መደረግ አለበት ያለሽ?
ይሄ እርግማን ነው፣ የእናንተ ኃጢአት ነው ልጁን እንደዚህ ያደረገው የሚባሉ ነገሮች አሉ። ወይም ትልቅ ሰው ላይ ሲሆን የራሱ ኃጢአት ነው እንደዚህ ያደረገው፣ ይሄ ትክክል አይደለም፣ የሚመጡባቸው መንገዶች እንደዚህ አይነት መንገዶች አይደሉም፣ የኔ ልጅ ቀስ ብሎ ነው የፈታው፣ ታዩ ቀስ ብሎ ይፈታል፣ እንደዚህ አይነት ነገሮችም አሉ። ልክ እንደዚህ አይነት ችግር ሲያጋጥማችሁ ወደ ህክምና ተቋማት በመሄድ ልጆቻችሁን ማሳየት ይኖርባችኋል። ከዛ በተጨማሪ ደግሞ የህክምና አሰጣጡን ለማሻሻል ሁላችንም እየለፋን ያለነው አዲስ አበባ ላይ አለን። ከዛ በተጨማሪ ክልሎች ላይም አሉ፣ እነሱም እየሰሩ ይገኛሉ። በተቻለን አቅም አገራችንን ላይ ያሉትን ለማዳረስ እየሞከርን ነው።
ማህሌት አዘነ የንግግርና የቋንቋ ችግር ቴራፒስት፣ ለነበረን ቆይታ በእጅጉ አመሰግናለሁ።
ስለሰጣችሁኝ እድል ከልብ አመሰግናለሁ።
አብረን ስላመሸን ደስ ብሎናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ከአርታኢ ትዝታ በላቸው፣ አቀናባሪው ኤልያስ አስማረ ጋር ሀብታሙ ስዩም መልካም ምሽት ይሁንላችሁ ብያለሁ። የነገ ሰው ይበለን።